Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጋቢና ኢትዮጵያዊ ትውልድ ያላቸውን የሳውዲ ቱጃር ሼክ መሐመድ አልአሙዴ ጉዳይ በቅርበት በዲፕሎማሲያዊ መንገድ እየተከታተለ መሆኑን የኢትዮጵያ መንግስት አስታወቀ።
70,000 የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ ወመሰዋለ ቢባል ወደ 350,000 ነው። 350,000 ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም እንደተናገሩት ከዚህ ባለፈ በሳውዲ የሀገር ውስጥ ጉዳይ አስተያየት መስጠት አይፈልጉም።
ወደ ሀገር ውስጥ ፖለቲካ ስናልፍ ህወሓት ራሱን እየገመገመ ነው። ወጣቶችን በአመራር ማሰለፍም አመራሩን እየተወያየበት ያለ ነው።
ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅት በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው። አንተ ባልኩ አይሄድም አንጃነ በማዕከላዊ ነሳነ ምናምን ተብሎ እየተመጣ ወጣ።
በድርጅቱ ውስጥ የተሳተፉ አሁን ደግሞ ባለሙያ የሆኑ እነሱን እናወያያለን። ወደ እስራኤል በየጊዜው የገቡ 40,000 የሚሆኑት አፍሪካውያን ወደ መጡበት እንደሚመለሱ በእስራኤል ህግ አውጪዎች ተወስኗል። በዚያ የሚኖሩ ኢትዮጵያውያንን አነጋግረናል።
$3,000 ሰጥታ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ የወሰደ እስር ቤት እያስገባ በግድ ወደ የሀገራቸው የሚወስድበት ምክንያት አለ።
በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀቁ። እኔ ሮበርት ሙጋቤ ይላል የተነበበው የቀድሞ የሀገሪቱ ፕሬዚዳንት ለሀገሪቱ ምክር ቤት የላኩትን ደብዳቤ ገልጠው የፓርላማው አፈ ጉባኤ ጆሴፍ ሙደንዳ በንባብ አሰሙ። እኔ ሮበርት ሙጋቤ የዚምባብዌ ህገ መንግስት አንቀጽ 96 በሚያዘው መሰረት ስልጣኔን በፈቃዴ መልቀቄን ይፋ አድርጌያለሁ፣ ተፈጻሚነቱም አሁኑ ነው ይላል። የደብዳቤውን ትክክለኛነት አስመልክቶ ከፕሬዚዳንቱም ሆነ ከጽህፈት ቤታቸው እስካሁን የቀረበ ማረጋገጫ የለም። የስልጣን መልቀቃቸው ዜና እንደተሰማ ህዝቡ አደባባይ ወጥቶ ደስታውን ማምሻውን በመግለጽ ላይ ነው።
ወደሚቀጥለው ዜና ስናልፍ ወደ ሶማሊላንድ እናመራለን። በተገንጣይዋ የሶማሊላንድ ሪፐብሊክ በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሂ አብዲ ማሸነፋቸው ተገለጠ። ቢሂ 55% የተቃዋሚው ዳናዊ ዋዳኒ ፓርቲ እጩ አብዱራህማን መሐሙድ አብዱላሂ ደግሞ 40% ድምጽ እንዳገኙ የምርጫ ኮሚሽን አመልክቷል። የፍትህና የልማት ፓርቲው ፈይሰላሊ ዋራቢ 4% ድምጽ አግኝተው በሶስተኝነት ተከትለዋል። ዛሬ ሀርጌሳ ውስጥ የምርጫውን ውጤት ይፋ ያደረጉት የምርጫ አስፈጻሚ ኮሚሽን ሊቀመንበር አብዲ ቃዲር ኢማን ዋርሳሜ ሂደቱ ሰላማዊ፣ ነጻና ፍትሃዊ ነበር ብለዋል። ቢሂ ለተጨማሪ የስልጣን ዘመን ላለመወዳደር የወሰኑት ፕሬዝዳንቱን አህመድ መሐመድን ይተካሉ። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ከተቀረው ሶማሊያ ተገንጥያለሁ ብላ ካወጀች ወዲህ 5ኛ ፕሬዝዳንቷ ይሆናሉ ማለት ነው።
በስተመጨረሻም ሰሜን ምስራቅ ናይጄሪያ በሚገኝ መስጊድ ላይ ዛሬ የአጥፍቶ ጠፊ ቦምብ ደርሶ ቢያንስ 50 ሰው ገደለ። አዳማዋ ክፍለ ሀገር በምትገኘው ሙቢ ከተማ ውስጥ ፍንዳታው የደረሰው ነዋሪዎች ለጧት ጸሎት መስጊዱ ውስጥ እየገቡ ሳለ መሆኑ ታውቋል። ለጥቃቱ ኃላፊነት የወሰደ ወገን የለም። ይሁን እንጂ ከዚህ ቀደም ጽንፈኛው ታጣቂ ቡድን ቦኮ ሀራም ያደረሳቸውን በርካታ ጥቃቶች ተመሳሳይ እንደሆኑ ተገልጿል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው የጋቢና ዝግጅት በኢትዮጵያና የመካከለኛው ምስራቅ የንግድና የውጭ ግንኙነት ፖሊሲ ላይ ያተኩራል። ሳውዲ አረቢያ ኢትዮጵያዊ ትውልድ ያላቸው ሼክ መሐመድ አላሙዲን በቁጥጥር ስር አውላለች። በመቶ ሺህ የሚቆጠረው ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሰራተኞችም እንዲወጡ ሪያድ በተደጋጋሚ የጊዜ ገደቦች ስታወጣና ስታስፈጽም ቆይታለች። በተመሳሳይ ወቅት ኢትዮጵያና ሳውዲ ተቀናቃኝ በሆነችው ካታር ከፍተኛ የዲፕሎማሲ ግንኙነቶችን እያጠናከሩ ይገኛሉ። ባለፈው ሳምንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራ ልዑካ ቡድን በካታር ጉብኝት አካሂዷል። ሁኔታው እንዲያስረዱን አቶ መለስ አለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይን በስቱዲዮ ጋብዘናል።
እዚያ 2009 ላይ የኳታሩ ኢሚር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡራቱ ኃይለማርያም ደሳለኝ ባቀረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና ዓላማ በኢትዮጵያና ኳታር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር፣ የተሻለ ደረጃ እንዲደርስ ማድረግ ነው።
ምን የተገኙ ተጨባጭ
ስምምነቶች የተፈረሙ ስምምነቶች አሉ? ኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማሲና የዲፕሎማቲክና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳታር ፋውንዴሽን በተለያዩ የኤስያና የአፍሪካ ሀገሮች ላይ ትልቅ የአስተዋጽኦ የሚያደርግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ፣ የነጻ ትምህርት እድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች የአውሮፓም የአሜሪካም ዩኒቨርሲቲዎች፣ የተባበሩት መንግስታት ድርጅት፣ የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ እድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳታር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው። የመስክም ጉብኝት ስለነበረ ማለት ነው። አሁን የኳታር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ 30 ሚሊዮን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብተዋል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳታር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት፣ በአግሮ ፕሮሰሲንግ እና በሌሎች መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል።
በግድቡ ግንባታ
ጠቅላይ ሚኒስትሩ እንግዲህ ይሄ ግድብ ስለ ህዳሴ ግድብ ከሆነ የህዳሴ ግድብ የቀድሞው ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ እየሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው። እኛ እና በውጭ ያላችሁ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይሄ ግድብ በማንም ላይ ተጽዕኖ ለማምጣት የሚፈለግ ግድብ አይደለም። የዚህ ጥያቄ መነሻ ሰሞነኛ ጉብኝቱን ተከትሎ አንዳንድ የመገናኛ ብዙሃን ጋር የወጡ ዘገባዎች እንደመነሻ እንደሚሆኑ ገምታለሁ። ግን ግድቡ ግንባታ ጋር በተያያዘ ለኳታር የቀረበ ጥያቄም የለም።
ስለዚህ በዚሁ እንለፈው፣ እሱ ነው የሚሻለው። ሌላኛው ሳውዲ አረቢያና ኳታር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ በቅርቡ ደግሞ ከሳውዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ፣ በጎም ያልሆኑ አሉ። አንደኛው በትውልደ ኢትዮጵያ የሆኑት የሳውዲ ዜግነት ያላቸው ቢሊዮነር ሼክ መሐመድ አላሙዲ በእስር ላይ ነው የሚገኙት። በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ ዕድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው በቁጥጥር ስር የሚገኙት። በእርግጥ በዘናጭ ሆቴል ውስጥ ቢቀመጡም ሌላኛው የሳውዲ መንግስት ወደ 100,000 በላይ የሚቆጠሩ ኢትዮጵያዊ ዜጎቻቸውን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟቸው?
ከሳውዲ ጋር ያለን ግንኙነት በጣም ጠንካራ ነው። በሁለቱ መንግስታታችን መካከል የጉብኝት ልውውጥ ይደረጋል። የሳውዲ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳውዲ መንግስት ኢትዮጵያ ውስጥ ለሚካሄዱ የልማት ጥረቶች አስፈላጊውን ድጋፍ ይሰጣልና ግንኙነቱ በጣም ጠንካራና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዛ በተረፈ ግን ሳውዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ስራ ፍቃድ የሚሰሩ ዜጎቻችን የሳውዲ መንግስት የሰጠውን የፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሔራዊ ኮሚቴ ተቋቁሞ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሔራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ መንግስት የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳውዲ ሄዶ የፎይታ ጊዜው እንዲራዘም በተከታታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ፣ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር። ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል። ቀሪ ዜጎቻችን እንዳሉ እንገምታለን። እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። የኢትዮጵያ መንግስት ሪያድ በሚገኘው የኢትዮጵያ ኤምባሲና ሳውዲ ጀዳ በሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት በኩል መደበኛ የሆነ ግንኙነት ስላለን እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌዴሪ መንግስት በዲፕሎማሲያዊ መስመር ክትትል ያደረገበት ነው። ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። 74 የሚሆኑ ኩባንያዎች ለ70,000 የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ አምስት ሰው አለ ቢባል ወደ 350,000 ነው። 350,000 ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል።
ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል ይሄ?
የኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉት 15 አመታት በጥንድ አሃዝ የሚገመት እድገት ሲመዘገብ ነበር። ከወዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ከወዲሁ ግን መገመት ይቸግራል።
በስተ መጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሐመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል በዚህ ጉዳይ ላይ። በፍጥነት ግልጽና የእነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ?
እንግዲህ ሳውዲ የሉዓላዊት ሀገር ናት። የፍርዱ ሂደት እንዴት መሄድ አለበት የሚለው የራሳቸው የውስጥ ጉዳይ የሚሆነው። ሼክ ሁሴን አላሙዲን በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል።
በጣም ነው የማመሰግነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ በጣም አመሰግናለሁ።
እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን እግዜር ይስጥልኝ አመሰግናለሁ። በቀጣይም ቢሆን በፌዴሬ የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። እግዜር ይስጥልኝ በጣም።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ላለፉት ሶስት ሳምንታት ስለ ስትራቴጂያዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶችን ያላቸውን መርምረዋል የሚል መግለጫ ባለፈው አርብ አውጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለ ሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶች ስለተባሉት ነጥቦች እንዲወያዩ አቶ መሐሪ ዮሐንስንና አቶ ጌታቸው አራጋዊን ጋብዘናል። ያነጋገረቻቸው አዳነች ፍሳዬ ናት።
ፓርቲው ስለ ዲሞክራሲና ጸረ ዲሞክራሲ ሲገመግም በሶስት እንትን ነው ከፍሎ ያየው። አንደኛ የአመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዲሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው። የመደራጀት ነጻ ሚዲያ የመኖር ሀሳብን በነጻ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው፣ ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አቤታዊ ዲሞክራሲ በራሱ ጸረ ዲሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግም። የመሀሪ አገላለጽ አልጋራም። አቤታዊ ዲሞክራሲ የሚፈቅደውን አሰራር ሂደት በህዝቡም በድርጅቱም ሊኖር የሚችል ዴሞክራቲክ ኢንቫይሮንመንት መፍጠር አልቻለም አመራሩ በሚል ነው እኔ የምገልጸው።
እሺ፣
አንድ ነጥብ ለመጨመር አቤታዊ ዲሞክራሲ እንደ ችግር የሚያደርገው አስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለማለት በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ጸረ ዲሞክራሲ ነው።
በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ፣ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ፣
ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ። ተፈጥሯዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት ክፍት ማድረግ መድረኩ ግን አመራሮቹ ያደረጉት ምንድን ነው? ባለፈው 5-6 ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገህ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው።
አቶ መሐሪ፣
ጌታቸው ያለው እንጋራለን በተወሰነ መልኩ ለሰፋ አድርጌ ለመግለጽ ያህል ግን ምንድን ነው የተፈጠረው? ድርጅቱ በሆነ በተለይ ከ97 ምርጫ አካባቢ ጀምሮ አባልነት ክፍት አረገ። ማስ የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብሎ ሳይገመግም ሰው በማስ ነው የሚገባው ወደ ትፔሌፍ። ምን ፍለጋ? ጥቅም ፍለጋ። ለጥቅማቸው ብቻ እንጂ ለድርጅቱም ህልውና፣ ለሀገሪቱም ለህዝቡም ህልውና፣ የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት እንዲኖረው ማድረግ የሚችል የነበሩት ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርጓል። ትግራይ ላይ ያለው ወይ ደግሞ የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። እኔ ከማውቀው ጌታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩ። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅትን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ፣ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኩ አይሄድም አንጃነ በማዕከላዊ ናታመ ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ የአስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ዜጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ቢል ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችም በጣም ጠባብ አውትዴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም።
ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው፣
ያው እንግዲህ እዛ ውስጥ ምን ብለን እንደገመገመ እንኳን ባናቅ፣ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ ያየነው ነው። አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ኃይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ከዚህ ጋር ተያይዞ የኢህአዴግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንዳልሆነ እየታየ ነው። አንዱ የህወሀት አባል የሆነ በግልጽ ብአዴን ወይም የኦህዴድ አባል የሆነውን እንደ ብአዴን እንደ ኦህዴድ ስሎችና ሲሳደብ በኦፖዚትም እንደዛ የኦህዴድ አባል ሆኖ ግን ህወሀት ሲኮንን የሚታይበት በሶሻል ሚዲያ ይሄ የምታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው። ይሄ እንዴት ነው የገመገሙት? እንዴት ነው የሚያደርጉት? ወደፊት እናየዋለን። ግን እኔ የሚሰጠው አስተያየት ምንድን ነው? መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ ያለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፑሊስት ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝድ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም፣ ኮማም ልዩነት የለውም። እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ እንትን መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ህወሀት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት ነው የሚሄድ ያለበት? ያው ወደፊት ምናየው ይሆናል።
አቶ ይምሐር ዮሐንስ፣
እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል። አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮች ወይም ደግሞ በተለይ እነዚህ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግሞም። ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪቱ ላለፉት 2 ዓመታት በተከታታይ ከቀውስ ሳትወጣ የሀገሪቱ ህልውና አደጋ ላይ የጣለ ሁኔታ የፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አብዮታዊ ዲሞክራሲ አሰራር ተከትሎ ከ97 ዓመተ ምህረት በኋላ የመጣው በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊስ ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽምግልና በምናምን የሰዎች ትስስር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገምተው። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚጣት መለስ ማለት ነው፣ ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍግዘው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አፋኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆዩ ነገር አለ እና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎቹም ብሔራዊ ፓርቲዎች ኦሮሚያና አማራ ክልል ላይ ያሉ ወደዛም እያዘነበሉ የሚሄዱበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህን ውሰድ አንተ ይህን ውሰድ ነው አምተዞ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉዌንሻል ሊሆን የሚለውን በመሀል ሀገር ወይ ደግሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ብአዴንም እያነሳው ያለው መላፍ የላላው ድርጅቶችም ላይ ያለ የሚያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ቲፒኤልኤፍ ጥፋቴ ነው፣ ከትግል አጋሮች ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለ ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫዋ ትንሽ ጠበቅ ያለች ስለሆነች ዝርዝር ነገሮችም ጌታቸው እንዳለው አላየንም፣ አልሰማንም ምን ብለው እንደተወያዩ። ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክህት የሚያስፈርጅ የነበረውም አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው።
እሽ፣ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
አዳነችንና እንግዶቿን ለውይይቱ እናመሰግናለን። ተከታዩ ዘገባ ወደ እስራኤል ነው የሚወስደን። እስራኤል በየጊዜው የገቡ 40,000 የሚሆኑ አፍሪካውያን ወደ የመጡበት እንዲመለሱ የሕግ አውጪዎች ወስነዋል። ባለፈው እሁድ በኢየሩሳሌም የተላለፈው ውሳኔ በኔጌቭ በረሃ የሚገኘው ሆሎት የተባለው የስደተኞች ጣቢያ እንዲዘጋም ያዛል። በዚህ በሆሎት የመኖሪያ ቤቶች ውስጥ በህገወጥ መንገድ ድንበር ተሻግረው እስራኤል የገቡ በርካታ አፍሪካውያን ናቸው የሚኖሩት።
በሶስት ወር ጊዜ ውስጥ ይህ የመኖሪያ ጣቢያ ሲዘጋ ነዋሪዎቹ ሀገሪቱን ለቀው መውጣት አለባቸው። ያን ካላደረጉ ግን የሚጠብቃቸው እስር ቤት መግባት ነው። እነዚህ ስደተኞች አብዛኛዎቹ በጦርነት ምክንያት ከመኖሪያቸው የተፈናቀሉ ኤርትራውያንና ሱዳናውያን ሲሆኑ በደቡብ እስራኤልና ግብጽ ድንበር አዋሳኝ በሆነችው ሰናይ ፔንሱላ እንደ አውሮፓውያን አቆጣጠር ከ2006 እስከ 2013 ዓ.ም ድንበር አቋርጠው የገቡ ናቸው። ዳዊት ጀግን የተገኝ የሚኖረው በቴላቪቭ አቅራቢያ ሮቦት በምትባል ከተማ ነው። በሆሎትና በቴላቪቭ የሚገኙ አፍሪካውያን ስደተኞችን በተመለከተ የታዘበውን አካፍሎናል።
በሆሎን የሚገኙ አፍሪካውያን ስደተኞች እንበል ኤርትራውያኖች፣ ፊሊፒኖች፣ ከአውሮፓም የመጡ ስደተኞችም አሉ። በቃ ምን ልበል፣ ከታይላንድ የመጡ ስደተኞችም እዚህ አሉ። ብዛት አላቸው።
ሆሎን ውስጥ በርካታ ስደተኞች ነው የሚኖሩት፣ በዛች ከተማ ማለት ነው።
ሆሎን በተለይ ቴላቪቭ ዙሪያ አሁን ቅርብ ጊዜ ወደ ሆሎን ተሻግረው ወደዛ በትማቸው ችግር ስለነበር ነው እንጂ አብዛኞቹ ቴላቪቭ ትልቅ የአውቶቡስ መናኸሪያ አለ። እዛ አካባቢ የጥንት ከተማ ናት ቴላቪቭ። እዛ አካባቢ ለቤት ክራይም፣ ለስራም፣ ለምንም ስለሚያመቻቸው እርስ በርስ ራሳቸው እዛ ቤት ተከራይተው እዛው አካባቢ ይኖራሉ፣ ይሰራሉ። ግን የአካባቢው ነዋሪዎች አስቸገሩን፣ ሴት ልጆቻችን መውጣት መግባት አቃታቸው፣ ብዙ ነገር ስላለ ይውጡልን ብለው አንድ ሰሞንም ሰላማዊ ሰልፍ ወጥቶ ነበር። ከዛ የተነሳ ችግር ሳይሆን አይቀርም ወደ ሁሎን ያሸጋሸጓቸው እና ወደ ስር ያስገቧቸው።
ስደተኞች አሁን በህገ ወጥ በእስራኤልና ግብጽ ድንበር ተሻግረው ወደ እስራኤል የሚገቡ ስደተኞች አሁንም አሉ? ብዛታቸውስ ምን ያህል ይሆናል? እንደው አንተ ከሰማኸው
አሁን እንኳ ከሶስት አራት አመት በኋላ እስራኤል በግብጽ በኩል ያሉ ስደተኞችን የመቀበሉን ጉዳይ አጥራ ስለዘጋችው ወደዚህ የሚገቡት የለም። እዚህ የገቡትንም የተወሰነ ብር ሰጥታ ወደ ሀገራችሁ ተመለሱ እያለች ብዙ ጊዜ መግለጫ ሰጥታ ነበር። እስራኤል ግን ወደ የት ነው ጉዞ? ወደ ኢትዮጵያ፣ ወደ ሀገራችሁ ተመለሱ ስለሚባሉ ኤርትራን መግባትም አይፈልጉም። ከኤርትራ የመጡት ኢትዮጵያኖችን ቢኖሩ ኢትዮጵያኖችን ወደ ኢትዮጵያ መለስ አይፈልጉም። ግን ብሩን ምስታ እስከ $3,000 ሰጥታ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ እየወሰደ እስር ቤት እያስገባ በግድ ወደ የሀገራቸው የሚወስድበትን ምክንያት አለ።
አብዛኛዎቹ ስደተኞች የፖለቲካ ጥገኝነት ቢጠይቁም እስራኤል ግን የኢኮኖሚ ችግረኞች መሆናቸውን የተቀበለችው። በርካቶቹ ስደተኞች በቴል አቪቭ ከተማ ያለ ፈቃድ መኖራቸውና የተለያዩ የወንጀል ክስተቶች በከተማዋ መበራከት ተጠያቂ ናቸው በማለት የሀገር ውስጥ ሚኒስትሮች በተደጋጋሚ ተናግረዋል።
እንግዲህ ለምሽቱ የያዝነው የጋቢና ዝግጅት በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ ሲያቀነባብር የቆየው ሞክቢል ያበረ ሆኖ ከፓትሪክ ዴጋ በመሆን በቴክኒክ ምህንድስናው አብረናችሁ ቆይተናል። ነገ እስከምንገናኝ ድረስ መልካም ምሽት።